የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
1700 ዓመታት የሚያስቆጥሩ ወደ 230 የሚጠጉ የክርስትና ሃይማኖትን የሚያመለክቱ የእስልምና ሃይማኖትን የሚያመለክቱ እንደዚሁም ደግሞ የይሁዲዎችን ታሪክ በኢትዮጵያ የሚያመለክቱ የኢትዮጵያ ቅርሶች አሉባቸው። እና ይህንን ሰፋ ያለ እና ብዙ ገንዘብ የወጣበትን አውደ ርዕይ ማዘጋጀት 7 ዓመት የፈጀ ነው።
ሃይማኖታዊ፣ ታሪካዊና ባህላዊ ፋይዳቸው የላቀ ዘመን የጠገቡ የኢትዮጵያ ቅርሶችና ልዩ ልዩ የኪነ ጥበብ ስራዎች እየተካተቱበት
ከዋሽንግተን ወጣ ብላ በምትገኘው ቦልቲሞር ከተማ ውስጥ ባለው ታዋቂው ዘ ዋልተርስ አርት ሙዚየም በአሁን ወቅት በመታየት ላይ ያለ
የኢትዮጵያን ጥበባዊ ቅርሶችና እሴቶች ለማክበርና ለማወደስ የተዘጋጀ አውደ ርዕይ ነው መነሻው።
የኢትዮጵያ ስነ ጥበብ ባህልና ቤተሰብ ጌታቸው መታፈሪያና ህሊና መታፈሪያ የቤተሰብ ወግ በሚል ርዕስ የተከናወነ መድረክ ተሳታፊ ነበሩ።
የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና ተመራማሪው ፕሮፌሰር ጌታቸው መታፈሪያ ናቸው የሰማችኋቸው።
ሙሉ ዝግጅቱ የሰዓቱን የዓለም ዜና ተከትሎ ይቀርባል።
ስነ ግጥም መከራ በበረከተበት ይህን ያለንበትን በመሰለ ዘመን ውስጥ ሌላው የምሽቱ ቅንብር መልከት የሚያደርገው ርዕስ ነው።
የሳምንቷ ምርጥ ግጥምና ለምሽቱ የተመራረጡ የዜማ ስልቶችም አይቀሩ።
እሁድ የካቲት 10 2016 ዓ.ም ሰላም ጤና ስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
እስከ ፕሮግራማችን ፍጻሜ ከምሽቱ 4 ሰዓት ድረስ አብረናችሁ እናመሻለን። አብራችሁን ታመሹ ዘንድ እየጋበዝን
አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ዩናይትድ ስቴትስ ሩዋንዳ በምስራቅ ኮንጎ ለሚንቀሳቀሱትና በሺዎች ለሚቆጠሩ ሰዎች መፈናቀል ምክንያት ለሆኑት የኤም 23 ታጣቂ ቡድኖች ትሰጣለች ያለችውን ድጋፍ አወገዘች። ታጣቂ ቡድኑ ከማንኛውም ጥቃት እንዲታቀብም ጥሪ አቀርባለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቅዳሜ ዕለት ባወጣው መግለጫ በሩዋንዳ በሚደገፉና በአሜሪካና በተባበሩት መንግስታት ድርጅት ማዕቀብ በተጣለባቸው ኤም 23 ታጣቂ ቡድኖች የተባባሰውን ሁከትና ብጥብጥ አጥብቆ ተችቷል። ሩዋንዳም ሁሉንም የመከላከያ ኃይል አባላቷን በአስቸኳይ ከኮንጎ እንድታስወጣና የንጹሐን ዜጎችንና ሰላም አስከባሪዎችን ሕይወት አደጋ ላይ የጣለውን ከምድር ወደ አየር የሚወነጨፍ የሚሳይል ስርዓቷን እንድታስወግድ ጠይቋል። በተጨማሪም አማጽያኑ አሁን ካሉበት በሰሜን ኪቩ ግዛት ውስጥ የሚገኙ 2 ከተሞች እንዲያፈገፍጉ ማሳስቧል። አሜሪካ ያወጣችው መግለጫ መንግስቷ ከኤም 23 ቡድን ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ በምትገልጸው ሩዋንዳ ላይ ጫና ሊፈጥር ይችላል። የሰሜን ኪቩ ግዛት ዋና ከተማና በክልሉ ትልቁ ከተማ የሆነችው ጎማ አቅራቢያ ውጊያው ተባብሶ የቀጠለ ሲሆን አማጽያኑ ከተማዋን በቅርቡ እንደሚቆጣጠሩ እያስፈራሩ ነው። ከህዳር ወር ወዲህ ትጥቅ ትግሉ በምስራቅ ኮንጎ የሚኖሩ ከ1 ሚሊዮን በላይ ሰዎችን ከመኖሪያቸው አፈናቅሏል። በሴኔጋል በሚካሄደው ፕሬዝዳንታዊ ምርጫ እጩ ተፎካካሪ የሆኑት ተቃዋሚ ባሲሩ ዲዮማዬ ፋዬ ደጋፊዎች ህገ መንግስቱ በሚያዘው እኩል አያያዝ መሰረት በአስቸኳይ ከእስር እንዲፈቱ ጠይቀዋል። የዲዮማዬ ፕሬዝዳንታዊ ጥምረት ባወጣው መግለጫ ሁሉም እጩዎች በእኩልነት የመስተናገድ ህገ መንግስታዊ መርሆዎች ተጠቃሚ መሆን አለባቸው ብሏል። ጥምረቱ አክሎ በእስር ላይ የሚገኙት የተቃዋሚው ፓስቴፍ ፓርቲ መሪ ኦስማን ሶንኮም በአስቸኳይ እንዲፈቱ ጠይቋል። ሶንኮ በቀረበባቸው አመጽ የማነሳሳት፣ በሽብርተኝነት ከሚጠረጠሩ ወንጀለኞች ጋር ግንኙነት የመፍጠርና መንግስትን የመጉዳት ክስ እንደ አውሮፓውያን አቆጣጠር ከሐምሌ 23 ጀምሮ በእስር ላይ ናቸው። በሴኔጋል የፖለቲካ እስረኛ የለም የሚሉት ፕሬዚዳንት ማኪሳል በበኩላቸው በ በቅርቡ እስር ላይ የነበሩ በርካታ የተቃዋሚ ደጋፊዎች በነጻ እንዲለቀቁ አድርገዋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። አልጄሪያ በጋዛ የሚካሄደው የእስራኤል ጦርነት በአፋጣኝ የተኩስ አቁም እንዲቆም የሚጠይቀውንና በዚህ ሳምንት ለተባበሩት መንግስታት ድርጅት ለማቅረብ ያሰበችውን እቅድ ዩናይትድ ስቴትስ ድምጽን በድምጽ የመሻር መብቷን ተጠቅማ እንደምታስቆመው በመንግስታቱ ድርጅት የአሜሪካ አምባሳደር አስታወቁ። አምባሳደሯ ሊንዳ ቶማስ ግሪንፊልድ ትላንት ባወጡት መግለጫ አሜሪካ ለጋዛ ግጭት ዘላቂ መፍትሄ ለማምጣት ለወራት ስትሰራ ቆይታለች ያሉ ሲሆን እቅዱ ቢያንስ ለስድስት ሳምንታት በጋዛ አፋጣኝና ቀጣይነት ያለው መረጋጋት የሚያመጣና የበለጠ ዘላቂ ሰላም ለመገንባት የሚያስችል መሆኑን አመልክተዋል። ዩናይትድ ስቴትስ ከእስራኤል፣ ከግብጽና ከሌሎችም ሀገራት በተገኘ ግብአት እየሰራችበት ያለ እቅድ መሆኑን አመልክተውም ታጋቾችን በሙሉ ከቤተሰቦቻቸው ጋር ለማገናኘትና ውጊያውን ረዘም ላለ ጊዜ እንዲቆም የሚያስችል እንዲሁም ለፍልስጤማውያን ሕይወት አድን ምግብ፣ ውሃ፣ ነዳጅ፣ መድኃኒትና ሌሎች አስፈላጊ ነገሮች እንዲደርስ ማድረግ የሚችል ነው ብለዋል። የአልጄሪያ እቅድ ግን እነዚህን ውጤቶች ማስገኘት አይችልም ያሉት አምባሳደሯ እንደውም ከነሱ በተቃራኒ እንደሚሰራ በመግለጽ የአልጄሪያ እቅድ ለድምጽ የሚቀርብ ከሆነ አይጸድቅም ብለዋል። ይህ በእንዲህ እንዳለ እስራኤል ቅዳሜ ዕለት በመካከለኛው ጋዛ ባካሄደችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የአልአልቃሳ ሆስፒታል ሰራተኞች ለሲኤንኤን ተናግረዋል። የጋዛ ጤና ሚኒስቴር እሁድ ዕለት ባወጣው መግለጫ ከጥቅምት 7 ወዲህ ወደ 29,000 የሚጠጉ ፍልስጤማውያን መገደላቸውንና ከ68,000 በላይ መቁሰላቸውን አስታውቋል። በመጨረሻም በሺዎች የሚቆጠሩ እስራኤላውያን በቴል አቪቭ ጸረ መንግስት ተቃውሞ እያደረጉ ባሉበት ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምርጫው ቀደም ብሎ እንዲካሄድ የሚጠይቀውን ሐሳብ ውድቅ አድርገዋል። እንደ አውሮፓውያን አቆጣጠር በ2023 ሀገሪቱን ያናወጡ ጸረ መንግስት ተቃውሞዎች በጦርነቱ ምክንያት ጋብ ብለው የነበረ ቢሆንም አሁንም ሰልፈኞች ቅዳሜ ምሽት በቴል አቪቭ ጎዳናዎች ላይ ሰልፍ በማድረግ በ2026 መካሄድ ያለበት ምርጫ ቀደም ብሎ እንዲደረግ ጠይቀዋል። ከተቃዋሚዎቹ አንዱ የእስራኤልን ባንዲራ እያውለበለበ ባስተላለፈው መልእክት ለመንግስት ማለት የምንፈልገው ጊዜያችሁን ተጠቅማችኋል፣ ልታጠፉ የምትችሉትን ሁሉ አጥፍታችኋል፣ አሁን ህዝቡ እናንተ ያበላሻችሁትን የሚያስተካክልበት ሰዓት ነው ሲል ተናግሯል። ኔታንያሁ ለጋዜጠኞች መግለጫ በሰጡበት ወቅት ምርጫ ቀደም ብሎ እንዲደረግ ስለቀረበው ጥያቄ ተጠይቀው በአሁኑ ሰዓት የምንፈልገው የመጨረሻው ነገር ምርጫ ነው፣ ምክንያቱም ምርጫ ይከፋፍለናል ሲሉ ምላሽ ሰጥተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
እሁድ የካቲት 10 2016 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
በመጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
አንቺው ነበርሽ እውን አንቺው ራስሽ ነበርሽ እንዲያ በደም የተነከርሽ የልጆችሽ የጣር ዜማ ካድማስ አድማስ እስኪሰማ በምድርሽ ላይ ስቃይ ነግሶ ግፍ ዘምኖ ሞት ረክሶ እንዳልሄደ ፊቱን ዞሮ ዓለም ዛሬ ጣት ቀስሮ የሚተችሽ ከሳሽ ሆኖ ይሁን ደህና ክፉም ዘመን ያልፋልና እንደ ሰመመን ይኸው ዛሬ ስንቱ ታልፎ ታሪክ በጎሽን ደግሞ ጽፎ ስምሽ ይጠራል እነሆ በምስጋና በንሴብሆ። ያም ሆኖ ከቶም ላንዳፍታ እንዳይገባሽ ዝንጋኤ ወይ ቸልታ የትናንቱ እልቂት ፍዳ ቀን ጠብቆ እንዳይፈነዳ ዜጋሽ በሕግ እንዲገዛ በቀል ሳይሆን ፍቅር ይዛ ሩዋንዳ ኪጋሊ ዓለም አቀፍ አውሮፕላን ማረፊያ ያጻፈች 2014 በፈረንጅ።
ዘወትር ገጣሚ እንግዳ ሲኖረን እንደምናደርገው ከምሽቱ እንግዶቻችን አንዱ የሆነው ገጣሚ ተርጓሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ባነበበልን የሳምንቷ ምርጥ ግጥም ዝግጅታችን ጀምረናል።
አሁን የምሽቷን ቀዳሚ ዜማ እናስከትል።
ወጣቱ ድምፃዊ ዳዊት ጽጌ በቅርቡ የዘመን ቃና በሚርስ ከሙዚቃ አፍቃሪ ጆሮ ካደረሳቸው
የቀድሞ ድምፃውያን ተወዳጅ ዜማ ስልቶች አሁንም የተሰኘችዋን ይጫወትልናል።
በመግቢያችን ያስተዋወቅነው አብይ ቅንብር ነው ቀዳሚው።
ሃይማኖታዊ፣ ታሪካዊና ባህላዊ ፋይዳቸው የላቀ ዘመን የጠገቡ የኢትዮጵያ ቅርሶችና ልዩ ልዩ የኪነ ጥበብ ስራዎች የተካተቱበት
የኢትዮጵያን ጥበባዊ ቅርሶችና እሴቶች ለማክበርና ለመዋደስ የተዘጋጀ አውደ ርዕይ
ከዋሽንግተን ወጣ ብላ በምትገኘው ቦልቲሞር ከተማ ውስጥ ባለው ታዋቂው ዘ ዋልተርስ አርት ሙዚየም በአሁኑ ወቅት በመታየት ላይ ይገኛል።
የኢትዮጵያ ስነ ጥበብ ባህልና ቤተሰብ ጌታቸው መታፈሪያና ህሊና መታፈሪያ የቤተሰብ ወግ በሚል ርዕስ በዚህ መድረክ ላይ የቀረበ አንድ ልዩ ዝግጅት ነው የዚህ ቅንብር ትኩረት።
ተሳታፊዎቹም የሞርጋን ስቴት ዩኒቨርሲቲው የፖለቲካ ሳይንስ መምህርና ተመራማሪ ፕሮፌሰር ጌታቸው መታፈሪያና
ልጃቸው የቪዥዋል አርት ረዳት ፕሮፌሰሯ ህሊና መታፈሪያ ናቸው።
መድረኩም በአውደሪው ጠንሳሽ ዶክተር ክርስቲን ሻካ አወያይነት በርካታ ጭብጦችን የዳሰሰ
ከተለያዩ የሙያ ልምዶችና የጥናት ዘርፎች አንጻር የሚፈትሹ እይታዎችን በሁለት ትውልዶች ወግ ያስተናገደ ነበር።
ለምሽቱም አሉላ ከፕሮፌሰር ጌታቸው መታፈሪያ ጋር ያደረገውን ቆይታ እናሰማችሁ።
ፕሮፌሰር ጌታቸው መታፈሪያ ጤና ይስጥልኝ። በቅድሚያ ወደ ዝግጅት ክፍላችን እንኳን ደህና መጡ።
እንኳን ደህና ቆያችሁኝ። ስለጋበዛችሁኝ በጣም አድርጌ አመሰግናለሁ።
ኢትዮጵያ አት ዘ ክሮስ ሮድ በሚል ርዕስ ባለፈው የህዳር ወር መገባደጃ ቦልቲሞር በሚገኘው ዘ ዋልተርስ ሙዚየም የተከፈተውና እስከያዝነው የካቲት ወር መገባደጃ የሚዘል አውደ ርዕይ እንዲሁም ደግሞ በቅርቡ እርሶና ልጆ ፕሮፌሰር ህሊና ጌታቸው መታፈሪያ የተሳተፋችሁበት የውይይት መድረክ ነበረ። እስኪ በቅድሚያ ስለ ዋናው አውደ ርዕይ በተለየ ትኩረት የተሰጠውና በርካታ የኢትዮጵያ የስነ ጥበብ ታሪካዊና ባህላዊ ቅርሶች የቀረቡበት መድረክ እንዴት ተጠነሰሰ? የእርሶስ ድርሻ ምንድን ነበር? በዚህ ስነ ስርዓት ላይ?
እሺ አመሰግናለሁ። እንደዚህ አይነት አውደ ርዕይ የተካሄደው የታየው የዛሬ 30 አመት ነበረ። ያም ዘዛዮን ጽዮን ሚል ነበረ። አሁን ለመጀመሪያ ጊዜ በስፋት 1700 አመታት የሚያስቆጥሩ እቃዎች ከኢትዮጵያ የመጡዋሉ በተውሶ ነው እንግዲህ። በዛ ላይም ደግሞ ወደ 230 የሚጠጉ ቅርሶች አሉባቸው። እነኚህም የኢትዮጵያ ቅርሶች የክርስትና ሃይማኖትን የሚያመለክቱ፣ የእስልምና ሃይማኖትን የሚያመለክቱ፣ እንደዚሁም ደግሞ የይሁዲዎችን ታሪክ በኢትዮጵያ የሚያመለክቱ እና ይህንን ሰፋ ያለና ብዙ ገንዘብ የወጣበትን አውደ ርዕይ ማዘጋጀት 7 አመት የፈጀ ነው እና ዶክተር ክርስቲን ሻካ የዛሬ 7 አመት ፕሮፖዛል አስገብታ ኢትዮጵያም እየተመላለሰች ብዙ ጊዜ ከመንግስት ባለስልጣናትም ጋር እየተወያየች ይህ አውደ ርዕይ እንዲታይ አደረገች። የኔ ሚና እዚህ ላይ አማካሪ ነኝ። በትምህርቱ በኩል ያለውን ነው የማማክረው። ሌላ አማካሪ አቶ አዚዝ አለ። እሱ ደግሞ ህብረተሰቡን በመወከል ከህብረተሰቡ በኩል ያሉትን ሰዎች፣ እናቶች፣ የሃይማኖት አባቶች፣ የኢትዮጵያ አካል የሆኑትን በዋሽንግተን ዲሲ፣ በቦልቲሞር የሚገኙትን አሰባስበው ምክር ለመለገስ ነው። ለዚህ እንዴት ይቋቋማል፣ ምን ቢስራ ይበጃል እና በዛ አኳያ ሲሆን የኔም እንግዲህ ድርሻ በተለይ በዚህ አውደ ርዕይ ላይ በጣም ዳጎስ ያለ መጽሐፍ ወጥቷል። ስሙ እንደሚገልጸው ኢትዮጵያ በመስቀለኛ መንገድ ላይ የሚል ነው። እዛ ውስጥ ብዙ ብዙ ጸሐፊዎች ለምሳሌ ከደቡብ ኢትዮጵያ፣ ከምስራቁም፣ ከዚህም ደግሞ ራስተፈሪያንስ፣ ከእነሱም ደግሞ የተውጣጡ ጽፈዋል።
ፕሮፌሰር ጌታቸው እንግዲህ እንዳስረዱን በአማካሪነት የሚሳተፉበት ይሄ በርካታ ስራዎች የኢትዮጵያ ቅርሶች የቀረቡበት ስነ ስርዓት ለህትመት የበቃውን ቀደም ብሎ የጠቀሱትን ጥናታዊ ጽሁፎችን ጭምር ያቀረፉበትን መጽሐፍ ህትመት ጨምሮ ዝግጅቱ ሰፊ ነው። በመድረኩ በሙዚየሙ የተገኙ ሰዎች የተመለከቷቸው ምናልባትም ከዚህ ቀደም አይተናቸው ማናውቅ በተለይ በዚህ በዩናይት ስቴትስ የሚኖረው ኢትዮጵያዊና የኢትዮጵያን ባህል የስነ ጥበብ ስራዎች ለማየት የመጣው የተገረመበት የተደመመበት መሆኑን ለመመልከት እድል አግኝቻለሁ። እርሶ እስከሚያውቁት እስከሚረዱት ድረስ ግን ኢትዮጵያ በመስቀለኛ መንገድ ላይ የሚለው ርዕስ ለውይይት የሚጋብዝ ከፖለቲካ አንጻርም የሚታይ ይመስላል። ከርቀት ለሚያዩ ነገር ግን ይሄ በቅርሶች ላይ፣ በታሪክ ላይ፣ በባህል ላይ ያተኮረ እንደመሆኑ እንዴት ነው ይሄ ርዕስ የተሰጠው? እንዳስረዱን ደግሞ 7 አመታት በፊት ነው የተጠነሰሰው።
ዶክተር ክርስቲን እንዳለችው ስትገልጽ እንደነበረው ሁሉ ይህ 7 አመት ነው የፈጀው እና ኢትዮጵያ መስቀለኛ መንገድ ላይ የሚለው እርግጥ መስቀለኛ መንገድ ማለት በአሁኑ ከታሪክም ጀምሮ የፖለቲካ ወይም የኢኮኖሚ ወይም ደግሞ የሰብአዊ የህዝቡ መስቀለኛ መንገድ ከመነሳት ወደ መውደቅ፣ ወደፊት ከመሄድ ወደ ኋላ ከመመለስ እዛ ላይ መሆኗን የሚያሳይ ነው። በፖለቲካውና በኢኮኖሚ በኩል ሲያሳይ፣ ይህ ግን ጠቅላላውን ስለ ኢትዮጵያ ቅርሶች ነው። መስቀለኛ መንገድ ያሰኘው የኢትዮጵያ ቅርሶች ይሄ እንግዲህ 700 ዓመት የፈጀ ቅርሳ ቅርሶችም አሉበት። ከዘመናት ጀምሮ ኢትዮጵያ መተላለፊያ የሃይማኖቶች ከሮማን ኤምፓየር፣ ከግሪክ ኤምፓየር ነገስታት ጊዜ፣ ከፐርሺያን ጀምሮ እዚህ አክሱም ስልጣኔ ላይ ሁላቸው የመጡበት ነው። ኢትዮጵያ መተላለፊያ መንገድ ነበረች ማለት ነው እና ከሁሉ በኩል የመጡት ሃይማኖታቸውን፣ ባህላቸውን፣ ትርፊታቸውን ጥለው ሄደዋል። ኢትዮጵያ ከሌላው ደግሞ በጣም ልዩ የሚያደርጋት እነዚህ ሁሉ አቀነባብራ አጣጥማ ኢትዮጵያዊ አፍሪካዊ አድርጋ እንደሄደች የሚያሳይ ነው። ስለዚህ በባህል፣ በሃይማኖት፣ በቋንቋ፣ በዚህ ሁሉ ኢትዮጵያ እንደ መተላለፊያ መንገድ እንደነበረች ኢትዮጵያ መስቀለኛ መንገድ ማለቱ እንግዲህ ከታሪክ ነው እንጂ በአሁኑ ሁኔታ በፖለቲካዊ በኢኮኖሚ ላይ የተመሰረተ መተላለፍ መስቀለኛ መንገድ አይደለም። ከታሪክና ከቅርሳቅርስ፣ ከቋንቋ፣ ከሃይማኖት፣ ከዚህ ሁሉ ነው። ከስነ ልቦና ጀምሮ ግን ኢትዮጵያዊ አድርጓለች። ኢትዮጵያ
መልካም። ፕሮፌሰር ጌታቸው በቀጥታ እርሶና ልጆ ፕሮፌሰር ህሊና ጌታቸው መታፈሪያ የተሳተፋችሁበት የትውልድ ንግግር የሚመስል በአንድ በኩል ዓለም አቀፋዊ እይታ የኢትዮጵያን ታሪክና ባህል ስነ ጥበቡን የተመለከታችሁበት፣ በሌላ በኩል ደግሞ ከትውልድ ትውልድ የተሸጋገረውን ይህን ቅርስ በየበኩላችሁ የቃኛችሁበት ስነስርዓት ተካሂዷል። ቀደም በገለጻቸው የዚህ አውደር ኢጣንሳሽ በሆኑት ዶክተር ክሪስቲ አወያይነት እስኪ ያስረዱን የሁለታችሁም ስራዎች ከውይይቱ አስቀድሞ እንዲታዩ ተደርጓል። አንዳንዱን ያነሳን እንነጋገራለን። በጭብጥ ደረጃ በትኩረት ደረጃ ይሄ የሁለት ትውልድ የሚመስለው ንግግር እንዴት ታሰበ? እንዴት ለዚህ መድረክ በቃ?
ዶክተር ክሪስቲ ፕሮግራም ስታውጣ እንደዛ አድርጋ አስቀመጠችው። እኔን ጋበዘችኝ እንደዚህ ላደርግ ነው አለችኝ። ጥሩ ነው አልኩ። እና በትውልድ መካከል ያለ ግንኙነት፣ የታሪክ የቤተሰብ ግንኙነት፣ የአመለካከት ግንኙነት ምን ይመስላል ከማለት ነው። ያለፈው ትውልድ እኔ ወክዬ፣ የአሁኑ ትውልድ ልጄ ወክላ፣ ሁለታችን በትውልዶች መካከል የነበረ አነጋገር ነው፣ እይታ ነው። እንደ አጋጣሚ ሆኖ እኔ የፖለቲካል ሳይንስ ፕሮፌሰር ነኝ። ስራዬ ጽሁፍ ነው። ስለ አድዋ የጻፍኩት መጽሐፍ አለ። አሁን በቅርቡ ደግሞ ኢንሳይክሎፒዲያ ኦፍ አፍሪካን ሪሰርች የሚባል አሁን ለመጀመሪያ ጊዜ በዚህ ወር ይወጣል። እዛ ውስጥ የኔም ስራ አለበት። የአድዋን ሁኔታ በጽሁፍ ብቻ ሳይሆን በስዕልም በሙዚቃም በምንም አቀነባብረው የሚወጣ አለ እና እንግዲህ የኔ ጽሁፍ በዛ ላይ ነው። እንደዚሁም ደግሞ ኢትዮጵያና አሜሪካ ግንኙነታችን በሚመለከት ተጽፏል። ስለ ፓን አፍሪካኒዝም ምን ማለት እንደሆነ፣ ፓን ኢትዮጵያኒዝም ይሄ ኢትዮጵያ የጥቁሮች ማዕከል እንደሆነች የነጻነትም ማማ እንደሆነች አድርጎ የሚታይ ነው። በጥቁሮችም የሚታየው ይሄ ነው፣ ታሪኩ እንደዛ ነው እና ያንን ነው የገለጽኩት። እሷ ደግሞ በበኩሏ ስዕል ማለት ያዩትን የተገነዘቡትን በስዕል መልክ የሚያቀርቡት ነው። ልክ ገጣሚዎች፣ ሙዚቀኞች ያዩትን የሰብአዊ ሁኔታ፣ የኢኮኖሚ ሁኔታ፣ የአገሪቱ ሁኔታ፣ የህብረተሰቡ ሁኔታ በሙዚቃ በግጥም የሚገልጹበት እና እሷም ደግሞ የእሷ ስራ ለምሳሌ መሰረቱ ኢትዮጵያ የሆነው ግን እንዴት አድርጋ ያሁኑን የአሜሪካንን አገር ጥቁሮች የአፍሪካንን ትግል እያንጸባረቀች የምትሄድበት ስዕል ነው የነበረው። ሌላው እንግዲህ እዚህ ውይይቱ ላይ የነበረው እንዴት ወደ ስዕል ገባች የሚባለውን ያነሳው ነገር ነበረ። ትዝ ይል እንደሆነ እዛ ንግግራችን ላይ ብዙ ጊዜ እዚህ ውጭ ሀገር ኢትዮጵያም ሊሆን ይችላል ልጆቻቸውን ሐኪም ሁኑ፣ ጠበቃ ሁኑ፣ ፕሮፌሰር ሁኑ እያሉ ይጨቀጭቋቸዋል። ወጣቶቹ ግን የራሳቸው ስሜት የሚወስዳቸው ሌላ ነገር አለ እና ምንድን ነው አልኩት እኔ ልጆቻችንም ስናሳድግ እናትየዋም ዶክተር ማይገነት ጥሩ አስተማሪ ነች። እሷም ምንድን ነው ያልናቸው እናንተ የምትፈልጉትን ሁኑ፣ ጫማ ጠራጊ መሆን ብትፈልጉ እንኳን የተዋጣለት ጫማ ጠራጊ ሁኑ፣ ከሌላው እንድትበልጡ የፈለጋችሁን ሁኑ የሚል ነገር ነበረ እና ያ እንግዲህ እንደ አንድ ካለፈው ትውልድ የሚወጣው ትውልድ የሚያስተላልፍ መልእክት ይኖረዋል ለማለት ነው እና በዛ አይነት ነበር እንግዲህ ይህንን ቃለ ምልልስ ያካሄድ ነው። ታዳሚዎች ነበሩ፣ ፕሮፌሰሮች ነበሩ፣ በጽሁፍ የሚጠየቁት ጥያቄዎች ነበሩ። በዛ ሁኔታ ነው እንግዲህ በትውልድ መካከል ያለ ንግግር፣ ልጅ አባትን በማክበር አባት ልጅን በማክበር በመከባበር በዛ ደረጃ ነው እና ምናልባት የእኛ ሰዎችም ትንሽ ትምህርት ያገኙበታል ብዬ አስባለሁ። በእግዚአብሔር ስጥልኝ።
የሚያግባባ ይመስለኛል በትውልድ መካከል የሚደረግ ንግግር። ዶክተር ህሊና በስራቸው አጋጣሚ ወጣት ናትና አንቺ ማለቱ ምናልባት ተገቢ ይመስለኛል። በስራዋ ጠባይና ሁኔታ ሰዓት መገጣጠም ባለመቻሉ እንደ መድረኩ ሁሉ ሁለታችሁንም እዚህ ጋር ማምጣት አንቻል እንጂ በሌላ መድረክ የምናደርገውን ቃለ ምልልስ አድማጭ ተመልካቾቻችን የሚያገኙበትን እድል እንፈጥራለን። ፕሮፌሰር ጌታቸው ቀደም ብለው ስላነሱት ስራው ትንሽ ገፋ አድርገን ብንነጋገር፣ የሁለታችሁም ስራዎች በመድረኩ ቀርበዋል። ከእርሶ ጋር ነው የምነጋገረውና የእርሶን ላስቀድም። ኢትዮጵያ ኤንድ ዩኤስ ሂስትሪ ዲፕሎማሲ ኤንድ አናሊሲስ፣ በግርድፍ ትርጉሙ ኢትዮጵያና ዩናይት ስቴትስ ታሪክ ዲፕሎማሲና ትንታኔ የሚል ዋና ስራው። እርስዎ የፖለቲካ ሳይንስ ምሁር እንደመሆኑ ከዚያ ቀደም ካቀረቧቸው የኢትዮጵያን ሪቮሉሽን ኦፍ 1974 እንደ ኤግዞደስ ኦፍ ኢትዮጵያስ ትሬንድ ሂውማን ሪሶርስስ የሚል ሌላ ህትመት ስራውም እንዲሁ ታይቷል። መጀመሪያ ያነሳሁት ላይ እናተኩርና የኢትዮጵያ ቅርሶች ናቸውና በዚህ መድረክ እየታዩ ያሉት ተስማሚ ሆኖ አግኝቼዋለሁ። ለመድረኩም
የኢትዮጵያና የዩናይትድ ስቴትስን የሁለቱን ሀገራት ዲፕሎማሲያዊ ግንኙነቶች የሚመለከተው መጽሐፎ
እስኪ ገፋ አድርገው ያጫወቱን።
እሺ፣ እንደ አጋጣሚ ሆኖ መጽሐፉ ሽፋኑ ላይ ያለው ስዕል ሊና ገና ኮሌጅ መግቢያው ጊዜ ነበር የሳለችው። የአክሱም ሃውልትና ዋሽንግተን ዲሲ የሚገኘው ሞኑመንት አንድ አይነት ቅርጽ ነው ያላቸው። በነገራችን ላይ ሁለቱ ዘመም ብለው ወደ አንድ አቅጣጫ መጥተው የሚገጣጠሙበት ነበር። ከዛ በኋላ ደግሞ ጀርባቸው የኢትዮጵያና የአሜሪካ ሰንደቅ ዓላማ አንድ ላይ ሲገጥም ነበር። ምንድን ነው የትርጉሙ? የአክሱም ሃውልት እንደ አሜሪካ ሞኑመንት ወይም ሃውልት የ150 የ200 ዓመት አይደለም ያለው። የኢትዮጵያ አክሱም 1000 ዓመት ያስቆጠረ ነው። እና እነኚህ የድሮ አገሮችና ወጣቱ አዲስ አገር ተገናኙ። ምሳሌው ኢትዮጵያ የጥንት የቆየ ታሪክ ያላት የበለጸገ የከበረ ታሪክ ያላት እና ይሄ ደግሞ አሁን ገና ብቅ ብቅ ያለች ወደ 400 500 ዓመት ያስቆጠረች አሜሪካ ጥንታዊና አዲሱ ተገናኙ አንድ ላይ ማለት ነው። እንግዲህ አንዱ ካንዱ የሚማረው ነገር አለ ማለት ነው። እና ይህ የመጀመሪያው መጽሐፍ ነበር በኢትዮጵያና በአሜሪካ ሀገር ላይ። ብዙዎቹ ተንታኞች እሱን ነው የሚናገሩት። ብዙ ጊዜ አውሮፓውያኖች አሜሪካኖች ስለ አፍሪካ ነው የሚተነትኑት። ይህ ጽሑፍ ግን ከዛ ከአፍሪካ ከኢትዮጵያ አቅጣጫ አሜሪካን እያየ የሚተነትን ነው ብለው ጽፈው ነበር ትንታኔው ላይ። እና ከ1903 ዓ.ም ጀምሮ የነበረው ታሪክ ወጣ ገባነቱ ታሪኩ እንዴት ተጀመረ? መንግስታት አልነበረም ኢትዮጵያ ሄደው ጎብኝተው አንድ ላይ እንዲመጡ እና ፍላጎት የነበራቸው ታሪክ ጸሐፊዎች፣ ጂኦግራፊ ሰዎች፣ የአርኪኦሎጂ ሰዎች ኢትዮጵያን ሄደው ተገርመው መጡ። በአጽዋቱ፣ በህዝቡ፣ በግብር ገቡ ሁሉ እቺ አገር እኮ ወደፊት የአፍሪካ መሪ የምትሆነች እና አሜሪካ ከዚች አገር ጋር ግንኙነት ማድረግ አለበት ብለው ቦተቦቱ። እና ስኪለር የሚባለው ሰውዬ ብዙ ጊዜ ተጻጽፎ እቺ አገር የለም በዝምድና እንገናኛ ትልቅ አገር የምትሆን ገናና አገር የምትሆን ተስፋ ያላት አገር ነች ታሪኳ ማስደሳች ነው ምናምን ተናገሩና በኋላ ፕሬዚዳንቱ እሺ ብለው ተፈራረሙ። እንግዲህ መጀመሪያ የዲፕሎማሲ ሳይሆን የንግድና የወዳጅነት ውል በሚባል ነው። እንዲያውም ጃንሆይ አጼ ምኒልክን በጣም በጣም በአድዋ ምክንያት በጣም ስለነኳቸው ልባቸውን የአሜሪካ መንግስታትን እንዲጋበዙ ተደረገ። ሴንት ሉዊስ ውስጥ አንድ ትልቅ የአትክልት እና የእርሻ እና ሌላ ታሪካዊ ነገሮች ሁሉ የሚታዩበት አውደ ርዕይ ነበረ እና አጼ ምኒልክን መጋበዝ አለባቸው ተባለ። እሺ እመጣለሁ፣ ግን የጦር መርከብ ላኩልኝ፣ ባለቤቴም ከኔ ጋር ትመጣለች፣ ሰዎቼም ይመጣሉ፣ እቃም ይዘን እንመጣለን ብለው በዛ እንግዲህ መጨረሻ ላይ በዚህ በጥናቴ ላይ ምን እንደሆነ መጨረሻ አላገኘውም፣ ግን ተጋብዞ ነበረ። እሳቸው ፈቃደኛ ሆኖ ነበር። ያን ያህል ጥቁር እዚህ ሀገር በሚሸጥ በሚለወጥበት ጊዜ አንድ ጥቁር የአፍሪካ መሪ በዛ ደረጃ መጋበዙ ትልቅ 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 ነገር ነበረ። የአድዋ አስተዋጽኦ ነው። በዛ ምክንያትም ነው ከነጭ ጋር ተዋህደው ይጸልዩ የነበሩ ጥቁሮች። ምክንያቱም ጥቁሮች ወደኋላ ተቀመጡ እንጂ ነጭ ፊት አትቀመጡም ተብለው ሲባረሩ የኢትዮጵያ ነጋዴዎች ኒውዮርክ መጥተው አበሲኒያን የአበሻ ቤተክርስቲያን የሚባል የመሰረቱት በዛ ምክንያት ነው። ኢትዮጵያ ነጋዴዎች ገብተው ሲጸልዩ ከፊት ለፊት አትሆኑ፣ ኋላ ሁኑ፣ ጥቁሮች ኋላ ነው የምትሆኑ፣ እንዴ ይሄ እኮ የእግዚአብሔር ቤት ነው፣ እንዴ ጥቁርና ነጭ ሊያያል ብለው ሲወጡ ጥቁሮቹም ነቅለው ከነሱ ጋር ወጡና ምንድን ናችሁ እናንተ ሲሏቸው እኛ አበሲኒያ አበሻ ኢትዮጵያ አሁን ኢትዮጵያ የሆነው ከዛ ነው የመጣ ነው። እኛ ጥቁርና ነጭ ሲለያይም አናውቅ፣ በሀገራችን መሪዎችም ገዢዎችም እኛው ነን። ወጡና ራሳቸው አበሲኒያን ቤተክርስቲያን ብለው ፈጠሩ። 200 ዓመታቸው ሲከበር እነኚህ 200 ሰዎች ሆነው ኢትዮጵያ ሄደው አከበሩ። እና ያንን የሚገልጽ ነው ይህ መጽሐፍ። በተለይም ደግሞ በቀዝቃዛው ጦርነት ጊዜ የነበረ ሁኔታ አሜሪካ ኢትዮጵያን ለመርዳት በኤርፎርሱም በኩል ምህንድስና፣ በጤና በዛ ላይም ደግሞ እንደዚሁ ጥቁር አሜሪካኖች ኢትዮጵያ አጼ ምኒልክ በነገራችን ላይ ጥቁሮቹን አገራችሁንና እርዱን አሳድጉ አገራቸው ላሉ ምክንያቱም የእሳቸው ሐኪም ገለሉፕ ከሚባለው ከፈረንሳይ ቅኝ መጣ ነበረ የእሳቸው ሐኪም እና እንዲያውም እሱ የመጀመሪያው ፓን አፍሪካን ስብሰባ ለንደን ላይ ሲደረግ እዛ ሄዶ አጼ ምኒልክ በራሳቸው ቢገኙ ባይችሉም የእሳቸውን እንደ አንድ የጥቁር መሪ ሆነው ስማቸው መጠቀስና የዚህ አባል መሆን አለባቸው ይፈልጋሉ እሳቸው ተባለ። እንደዛ ያደረገው የዚህ የጋቶ ልብ ሰውዬ ሐኪም ነበር እና የመጀመሪያ ጥሪ ለጥቆች ያደረጉት አጼ ምኒልክ ናቸው አግራቹን ጉብኝ ብለው ከዛ በኋላ አጼ ኃይለ ሥላሴም ደግሞ እንደዚሁ ስደት ሆነው ከእንግሊዝ ሀገር በሬዲዮ እንደዚህ ጥቆቹ ያነጋግሩ ነበር አግራቹን ለነጻነት ወጣ መጣችሁ እርዱን አሳድጉ አግራቹ እዚህ ነው ይያሏቸው እነሱም ደግሞ እኛ ኢትዮጵያውያን ይያሉ ለሁለተኛው ዓለም ጦርነት ጊዜ በጣሊያን ጦርነት ጊዜ ሁሉ ሄደው ሊዋጉ እንደፈለጉ የአሜሪካ መንግስት ደግሞ የለመትዋጉም እናንተ አሜሪካኖች እንጂ ኢትዮጵያኖች አይደላችሁም እንዳሏቸው እዚህ አይነቱ ትግል አፍሪካ ነጻነት ፓን አፍሪካኒዝም የሚባለው ዋና ምንጫ ኢትዮጵያ ስለሆነች ኢትዮጵያ እጇን ወደ እግዚአብሔር ተዘረጋለች የሚለው ራሱ በመጽሐፍ ቅዱስ ወደ 40 ጊዜ መጠቀሷ ያ ጥቁሮቹ ልብ በጣም ሳበ ተራማጅ ሁሉ ነጮቹ ሁሉ ሳበ እቺ አገር ተስፋ አላት ተባለ እውነትም ተስፋ አላት አሁን ተስፋ በእኛ ምክንያት በልጆቻ ምክንያት ትንሽ የጨለመ ሄደ እንጂ ግን ይህም አላፊ ነው የጨለመበት ጊዜ ነበረ በግራኝ ጊዜ በጣሊያን ጊዜ የጨለመ ጊዜ ነበረ ግን ሁልጊዜ እቺ አገር ታሸንፋለች ይህን ነው እንግዲህ የሚገልጸው ይህ መጽሐፍ
ፕሮፌሰር ጌታቸው የፕሮፌሰር ህሊናን ስራዎች ይልቁንም ደግሞ በመድረኩ የተነሱ ሐሳቦች እንግዲህ የሁለት ትውልድ ውይይት ነው ብለናልና በበኩሏ የሷን ታጋራናለች። ወደ ሌላ ጥያቄ ከመሻገሬ በፊት ግን እንደ ወላጅ አባትም በቅርበት ቀደም ብለው እንዳስረዱን በነጻነት የምትፈልገውን ሙያ እንድትመርጥ ያበረታታችሁበትን ጭምር ተጠቁመዋል። ዛሬም ከፍ ባለ ደረጃ የሚታዩ ስራዎች እየሰራች ነው። እስኪ እንደ አባት ብቻ ሳይሆን እንደ ምሁርም በመድረኩ ላይም በዚያ ደረጃ የተወያያችሁበት የሷ ስራዎች ላይ ይታበቅተዋልና አንዳንዱን ቢያጋሩን።
እዛ ጥያቄ ላይ ቀረበልኝ እዚህ አውደር ላይ የትኛው ነው ወደድከው የሚል ጥያቄ ነበር ዶክተር ክርስቲን ሻካይ ጠየቀችኝ እና እኔ የድሮውን በጣም ወዳለሁ ታሪካዊው የ1700 አመቱ ምክንያቱም በዚህ ሜዲየቫል ማከለኛው የታሪክ ሰዓት በሚባለው ሜዲየቫል አውሮፓም እንደዛ ነው ብዙ የሚሳሉት ነገሮች ሃይማኖታዊ ናቸው ቤተክርስቲያን ነክ ናቸው እና ያንን ቅሳቅስ መጽሐፍት ለመጽሐፍ ብራና መስራቱ ቆዳ መሸለቱ መወጠሩ ቀለም ደግሞ በየአይነቱ ከቦታ ቦታ ሄደው የቀለም አይነቶችን መፈለጉ እንደዚሁም ደግሞ መቃ ቀርጾ ብዕር ማድረጉ እነኚህ ሁሉ ሲጻፍም ደግሞ አይተሃል አንተ በቀይና በጥቁር ያደረጉ ጥሩ የቆሎ የመሰለች የአማርኛ ፊደል የግዕዝ ፊደል ሲጽፉበት ያ ሁሉ ጊዜ የሚፈጅ ነው። በዛን ጊዜ መኪና አልነበረም ምን አልነበረም። ያ በጣም በጣም የነኚህ ሰዎች ቅርስ የኢትዮጵያኖች ብቻ ሳይሆን የአፍሪካ ብቻ ሳይሆን የኢትዮጵያ ቅርስ ነው። እኮራበታለሁ ሌላውም ሀገር ይኮራበታል። ይሄ እኮ ብዙ ሀገር ያልተደረገ ነው። እና ከዛ መጥቼ ደግሞ ህሊና ከኔ ጋር እንዳትጣላ የዘመኑንም ደግሞ ታሪክ ሰዓሊዎች በጣም ወዳቸዋለሁ አከብራቸዋለሁ መሰረታቸው ኢትዮጵያዊ ሆነ ያለውን የፖለቲካውን የሶሻሉን የኢኮኖሚውን ውስብስብ ሁኔታ የሚገልጹበት በአይናቸው እና በስዕላቸው የሚሰሩበት እና ፓን አፍሪካን እንዳደረጉ ኢትዮጵያዊ አፍሪካዊ ዓለም አቀፋዊ እንዳደረጉ ብዙ ሰዓሊዎች አሉ እንግዲህ የታወቁ እስኩንድር በጎሲያን ወሰኔ ኮሰሮፍ ሌሎችም ብዙ ኢትዮጵያኖች አሉና ያን ነበርና እሱም ደግሞ በጣም ያሁን ያዩትን በስዕል መልክ ማሳየታቸውና ብሶታቸው መናገራቸው ለሚያየው ሰው ስዕል ያናግረናል እኮ ልብ ብለን ካየነው እንደ ሰው ያናግረናል ያ ጥበብ ነው የሚጎለና ጥበብ ከተገኘ ያናግረንና የሷም እንደዚሁ ስዕሏ በተለይም ፓን አፍሪካኒዝም እዚህ ሀገር የጥቁሮቹን ትግል የሰው እኩልነት ሌላ ደግሞ ብዙዎቹ ስዕሎቿ ተሽጠዋል በነገራችን እዚህ ያሉትም በተውሶ ነው የመጡት ለምሳሌ ዘውድ ሰርታለች ቀርጻ አሰርተዋለች እና ዘውዲቱ የሚል ነው እንግዲህ ዘውዲቱ አንደኛ ዘውድ እዛ ላይ ደግሞ ዘውዲቱ ከአጼ ምኒልክ ጋር ከእናታቸው ከእንጀራ እናታቸው ጋር አድዋ የዘመቱ ናቸው እና የዛ ማስታወሻ እና ኢትዮጵያዊ አፍሪካዊ የትግል አድርጋ አስቀመጠችው በዛ ነው የምትታወቀው ሳል
ፕሮፌሰር ጌታቸው ተከታዩንም ጥያቄ አጣምሮ መልሰዋል በዚህ አውደሬ ላይ የታዩ የበርካታ የኪነ ጥበብ ባለሙያዎችን ስራዎች በርሶ እይታ የሚመርጧቸውን ከነ ምክንያታቸው አስረድተዋል። ምናልባት እንደ ፖለቲካ ሳይንስ ሰው የሚጠየቅ ጥያቄ ባስከትል፣ በሂደት ውስጥ ፖለቲካውም ባህልም ጊዜ ጠብቆ በዘገምተኛ ሁኔታም ሳይቀር እንደሚለወጠው ኪነ ጥበብ ስራዎቹን በተመለከተስ እንዴት ተረዱት? ምን አይነት ለውጦች አዩ? በፖለቲካ ሳይንስ አይን የጥበብ አይን ብቻ አይደለም እያነሳ ያለሁት እና ፖለቲካዊ ትንታኔም የሚጋብዝ ይመስላል። ምን ተንጸባረቀባቸው? ከቀደሙ ዘመናት ከነበሩት እስከ ዛሬው ድረስ ነውና እነኚህን ስራዎች ያየ ነው ምን ተመለከት? በጊዜ ውስጥ የተቀየሩ
ብዙዎቹ እንግዲህ ቀደም እንዳልከው ኢትዮጵያ መስረታቸው ኢትዮጵያ ሆኗል። በጣም ደግሞ ብዙዎቹ የሚያሳዩበት ስላቸው ላይ ያለው ሁኔታ የሶሻሉን የኢኮኖሚ የቦታው ውጥንቅጥ የሚያሳይ ነው እና ያ እርግጥ ከትውልድ ትውልድ እየሄደ እየተሻሻለ ይሄዳል። እነዚህም ደግሞ አሻሽለው ሄደዋል። ሰዓሊ ወይም ጸሐፊ ወይም ፈላስፋ የዘመኑ ልጅ ነው፣ የወቅቱ የሰዓቱ ልጅ ነው። ለምሳሌ የዛሬ 100 ዓመት የነበሩ ሰዎች የሚጽፉትና የሚስሉት የዛን ወቅት የዛን ሰዓት ልጆች ስለሆኑ በዛን ጊዜ የነበረውን ሁኔታ እየተነተኑ ይጽፋሉ እና የአሁኖቹ ደግሞ የአሁኑ ሁኔታ እየተነተኑ ያኔ በፊት ጠበብ ያለ ነበረ እንበል። ለምሳሌ ኢትዮጵያ የዛሬ 700-2000 ዓመት ጠበብ ያለ ነበረ እይታ። ግሎባላይዜሽን እንደሚባለው አሁን አለቀፋዊነት በጣም ሰፍቶ አልሄደም ነበረ። በነገራችን ላይ እዚህ ክሮስሮድ ላይ ኢትዮጵያ ዓለም አቀፋዊነትን ገና ድሮ የተቀበለች ነች። የአሁኑ ዓለም አቀፋዊነት በጣም ፈጣን የሆነ ለምሳሌ ከኢትዮጵያ ለጸሎት ከአዲስ ከኢትዮጵያ ወደ ኢየሩሳሌም ይጓዛሉ፣ 3 ወር ገደማ ይፈጅባቸዋል። ያም ዓለም አቀፋዊ ነው። መንገዱ ላይ የሚያወሩ ሰው አለ። ግማሹ እየተቀደለ ነው፣ እያስተማረ እየተማረ ይሄዳል። እዛ ሲደርስ ደግሞ ብዙ ይማራል። እና የአሁኑ ግን ይሄ ዓለም አቀፋዊ የሚባለው በጣም የፈጠነ ዓለም ሰዎች በሞላ አንድ ላይ ያመጣ አንድ ባለ ሀገር ውስጥ አንድ ጎጆ ውስጥ ያለን ሰዎች አድርጎ አስቀምጦናል። ያንን እያሳዩ እንደሄዱ እገነዘባለሁ። ምክንያቱም በፖለቲካል ሳይንስ ግሎባላይዜሽን ዓለም አቀፋዊነት እንዴት አድርጎ ድሃውን አገር እንደጎዳ፣ ባለጸጋውን አገር እንዴት አድርጎ ባለጸጋም እንዳደረገ፣ ሆኖም ግን ባለጸጋዎቹም ደግሞ እዚሁ ቀውስ ውስጥ እንደገቡበትም፣ ታዳጊ ሀገሮችም ደግሞ ምንም እንኳን በዚህ በዓለም አቀፋዊነት አሉታዊ ተጽዕኖ ቢኖርባቸውም አዎንታዊ ሁኔታም እንዳገኙባቸው ያን ያሳየኛል። እና በፖለቲካል ሳይንስ እይታይና አስተሳሰቤ እንደዚያ እያልኩ ነበር ይህንን ስዕልና ይህን አውደ ርዕይ እየተመለከትኩት።
መልካም ፕሮፌሰር ጌታቸው፣ ሰዓታችን ከመጠናቀቁ በፊት በቀሩን ደቂቃዎች እንደው በአጫጭሩ የሚመለሱ ጥያቄዎችን ባነሳ፣ የመጀመሪያው አንኳር ጥያቄ በእርሶና በፕሮፌሰር ህሊና መካከል እንደተካሄደው ውይይት ያለ አንድ ትውልድ የቀደመው ከኋለኛው ጋር የሚያደርገውን አይነት ንግግር ያለ፣ እርሶ የፖለቲካ ሳይንስ ምሁር፣ እሷ የስነ ጥበብ ሰው ሆና ያደረጋችሁትን አይነት ንግግር ይህ ኢትዮጵያ በመስቀለኛ መንገድ ላይ የሚለው አውደ ርዕይ እና ከእሱ ጋር ተያይዞም እየተካሄዱ ያሉ በርካታ ስነ ስርዓቶች በሌሎች የጥናት ዘርፎችም መሰል አይነት ውይይት ሊጋብዙ ይችላሉ ብሎ ተስፋ ያደርጋሉ? ተመልካቾች ሊሆኑ ይችላሉ። ምን ያህል ንግግሮችን ውይይቶችን ያነሳሳል አጠቃላይ ሁኔታውን ሲመለከቱ?
በጣም በጣም ጥሩ ጥያቄ ነው። ይሄ በጣም ተገቢ ነው። ምክንያቱም አሁን ወላጅና ልጅ የተለያየበት ጊዜ ሆኗል። ሆቴል ተሄዶ ባል፣ ሚስት፣ ልጅ ያየሁትን ነው። 3ቱ ቴሌፎናቸው ይዘው ይጫወታሉ፣ መሴጅ መልእክት ይላላካሉ። አባት ልጅ እናት አይወያዩ እንዴ? ይሄ እኮ የተነጣጠለ ህዝብ ሆኖ ተገኘ። ቴክኖሎጂ በድሎናል። አሁን ግን በምንም አይነት በዚህ ለምሳሌ ድርጅቶች አሉ፣ የሰብአዊ ድርጅቶች ሆኑ ወይም ደግሞ የኮሚኒቲ እዚህ ኮሚኒቲ ድርጅቶች አሉ። አባትና እናት ልጆች ተገናኝተው እንዲወያዩ ሀሳብ እንዲቀያየሩ ልጅን እንደ ልጅ ብቻ ሳይሆን እንደ አዋቂ ማየትና ማክበሩ ማዳመጡ ደግሞ በተለይም ውጭ ሀገር ያለን ኢትዮጵያዊ ናቸው ኢትዮጵያዊ ናቸው ይላል ልጆቻችን ተቀጥቅባቸዋል ኢትዮጵያዊሽ ናቸው ግን እዚህ ሀገር ደግሞ ሲኖሩ አሜሪካዊ ናቸው እና ያንንም መገንዘብ አለባቸው ታሪካቸውን አይርሱ ማንነታቸውን አይርሱ ይወቁ ግን ደግሞ እዚህ ሀገር ደግሞ ብዙ የሚፈታተናቸው ነገር አለ ብዙዎቹ በእጽ ውስጥ ገብተዋል መጠጥ ይጠጣሉ መተባ መነጋገር ካለ ያ ድልድይ ተሰብሮ የተሰበረው ድልድይ ከተጠገነና አንድ ላይ እንዲወያዩ ከተደረገ አባትም ልጅም ደግሞ ጋጠ ወጥ ሆኖ አይጠፋብንም ህብረተሰባችንም ይደናል ቤተሰብም ይደናል አገርም ትደናለች ዓለምም ትደናለች
ይያስተው ብዙ ውይይቶች እንደሚቀጥሉ የሚጋብዝ መሆኑን ነው ያስረዱት ፕሮፌሰር ጌታቸው ሰዓታችን በማለቁ እንጂ የኔና የርሶም ውይይት የሚቀጥል ገጽ ይታየኛል ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ኢትዮጵያ በመስቀለኛ መንገድ በተሰኘው አውደር ኢዙሪያ እርሶም የተሳተፉበትን ውይይት ጨምሮ ለዛሬው ለእንግድነቶና ለጊዜው አመሰግናለሁ ተስፋ አደርጋለሁ በሌላ ውይይት መልሼ አገኘታለሁ እግዚአብሔር ይስጥልኝ
አመሰግናለሁ በጣም በጣም ኢትዮጵያ ለዘላለም በሰላም በጸጋ ትኖርልኝ
አድማጮች በነበሯት አጣዳፊ የሥራ ሁኔታዎች የተነሳ በመድረኩ የቀረቡትን በመሰላ አቀራረብ ከአባቷ ከፕሮፌሰር ጌታቸው ጋር ለጊዜው በተመሳሳይ ሰዓት መቅረብ ካልቻለችው
የኪነ ጥበብ ባለሙያይቱ ረዳት ፕሮፌሰር ህሊና ጌታቸው መታፈሪያ ጋር የምናደርገውን ቆይታ ደግሞ ከተከታይ ፕሮግራሞቻችን ባንዱ እናቀርብላችኋለን።
ስነ ግጥም መከራ በበረከተበት ዘመን ውስጥ በሚርዕስ ባነሳነው ጭብጥ ዙሪያ የተካሄደ ቃለ ምልልስ ነው ተከታዩ።
እንግዳችንም ቀደም ብለን በመክፈቻው ግጥም የተዋወቅነው ገጣሚ ተርጓሚና ጸሐፊ ተውኔት አለማየሁ ገብረ ህይወት ነው።
ጤና ይስጥልኝ አለማየሁ ገብረ ህይወት እንኳን ደህና መጣ።
አመሰግናለሁ አሉላ።
ዛሬ ስነ ግጥም መከራ በበረከተበት ዘመን የተለየ ቀለም የተለየ አቅምም አለው የሚለው ሐሳቤ ነው። የዚህ ወቅት ትኩረት በመግቢያችን ጠቆም እንዳደረግ ነው ፈተና በበዛበት ጊዜ ስሜትን ለመግለጽ ኃያል ጉልበት አለው ስለመባሉ ስለ ሐሳቤው ስለራሱ ምን አስተያየት አለ በዚህ ብንደረደር?
አዎ ያው ብዙ ጊዜ እንደምታቀው ስነ ግጥም በተለይ ከሌሎቹ ዘርፎች ላቀባረ መንገድ የሚጠቀሰው ምንድነው? ቅርብ ነው። አንደኛ እዛው በዛው ስሜትን የምትገልጽበት ነው። ያለበት የደስታ ስሜት ከሆነ ከዛ ጋር የተያዘ ፈካ ያለ፣ የሐዘን ስሜት ደግሞ ከሆነ ከዛው ጋር የተያዘ ግን ደግሞ ጨለም ያለ ወይም ደግሞ የምትቆጣበት፣ የምታዝንበት፣ የምትበሳጭበት ያን ስሜት የያዘ ይሆናልና በተለያየ ጊዜ የተጻፉ ግጥሞችን ስትመለከት ያንን የሚገልጽ ይሆናል። እኔ አሁን በእኛ ሀገር ብዙ ጊዜ በስነ ቃል ሳይቸው ደጋግሞ ወደ አእምሮ የሚመጡልኝ አሉ። ዘመኑን እና በወቅቱ ያ ማናቀው ገጣሚ ሐሳቡን የገለጸበት መንገድ ስታይ እውነትም እንዴት ባለ ስሜት ውስጥ ሆኖ ነው የጻፈው የምትለው ነገር አለ። ለምሳሌ አሁን ብሶ ያቋል ብዬ ገምታለሁ። ለምስለኔው ሙክት ለጭቃው ወጠጤ እንዲሆኜ ነው ወይ በአገር መቀመጤ ብሎ በጊዜው አነጋገር በድሮ ተበዳይ ገበሬ ወይም ደግሞ ግፍ የተዋለበት ሰው በማናቸው መልክ ይህን ሲናገር ስታየው እንግዲህ ምስለኔና ጭቃ የሚባሉት በወቅቱ የአካባቢ ሹማምንት ናቸው። ምስለኔ የሚባለውም ሹም ነው። ለሱ ሙክት ይሰጣል ከፍ ያለ ስለሆነ። ጭቃ ሹም የሚባለው ደግሞ ለሱ ደግሞ በደረጃው ወጠጤ ከሙክቱ መለስ ያለ ወጠጤ ይገብራል ይሰጣል በየጊዜው። እና እንዲሆኜ ነው ወይ በሀገር መቀመጤ ማለት እኔ ምንድን ነው ለእነሱ ነው ወይ የምኖረው ለራሴ መቼ ነው የምኖረው የሚል እና ምሬቱን የገለጸበት ነው። በግጥም ይዘቱም ስሜቱም በጣም በአማረ ቋንቋ የገለጸበት እንደሆነ ታያለህ። ሌላ አሁን እንዲሁ የሚታወቅ ለምሳሌ አሁን ከአርበኝነት ጋር ተያይዞ ያን ጊዜ አርበኞችና ባንዳዎች ወይም ደግሞ ስደተኞች የሚባል ክፍል መጥቶ እንግዲህ ግማሹ ሲሾም አርበኛው ወደ ጎን ሲባል እንዲህ የተባለ ነገር ያን ጊዜ ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ። ይሄ በጣም ብዙ ህዝብ የሚያውቀው ግጥም ነው። ይሄ አሁን ራሱ ብዙ ትርጉም ያለው ነገር ነው እና ያን ስሜት ያን ወቅት አርበኞቹ ወይም ደግሞ የአርበኞቹ ወገኖች የተበደሉት የገለጹበት መንገድ ነው የምታየው እና ያን ስሜትን ይገልጻል። ያን ታሪክ ይዘክራል። ለእኛ አሁን ታሪክ ነው፣ ለነሱ ግን በወቅቱ ብሶታቸውን የገለጹበት ነው።
መልካም።
በግጥሞችም ያዋዛ ትልልቆችን ጭብጦች ያሳይታል። አለማየሁ፣ የስሜት ነገር ነውና ስነ ግጥም ፈታፈታ አድርገን ይበልጡን ጎላ ብሎ የሚሰማበት በይዘት ደግሞ ያለው የሚስማማበት ነው ያየነ ያለነውና ሁለት አይነት ሁኔታዎችንም የሚይዝበት ይታያል። አንድም በፈተና ውስጥ በማለፍ ላይ ላለ ሰው ብርታትን የማጎናጸፍ ወይንም ቀደም እንዳልከው ስሜቱን የመግለጽ ሁኔታ በአንድ በኩል፣ ሁለቱም ለገጣሚው ለራሱ ስሜቱን ለማርገብ ገጣሚውንም ታዳሚውንም ያክማል የሚል እምነትም አለ። ስንስ እንዴት ታየዋለ? ለታዳሚውም ለገጣሚውም ነው ለሁለቱም ነው የሚለው?
እውነት ነው። በመጀመሪያ ደረጃ እንደሚባለው እኮ አንድ ደራሲ የሚጽፈው ለራሱ ነው ይባላል፣ ወይም ደግሞ የራሱን ታሪክ የሚጽፋል ይባላል። በእርግጥ ስትጽፍ ከጀርባ ሰዎችን ልታስብ ትችላለህ፣ ለማን እንደምትጽፈው ደረጃውን ልታስብ ትችላለህ። ዋናው ግን ከውስጥ ፈንቅሎ የመጣውን ስሜት ነው የምታሰፍረው። ሌላውም ሰዓሊውም ቢሆን ሸራው ላይ የሚያስቀምጠው ያንን ገፍቶ የመጣውን ስሜት ነው እና መጀመሪያ ለራስ ስሜትህን ነው የምትገልጸው። ግን ለህዝብ ሲቀርብ ደግሞ የአዝነህበት ከሆነ ህዝቡ አንተን የነካ ነገር ህዝቡን ይነካዋል ብለህ ታስባለህ። ምክንያቱም የዛው የህዝቡ ወገን የህዝቡ አካል ስለሆንክ ማለት ነው እና የራስህን ስሜት እያስተነፈስክ ያን በመጽሐፍህ አንዳች ደስታ ታገኛለህ። ያው አውጥተኸዋል፣ ውስጥ የነበረውን ቃጠሎም ከሆነ ደስታም ሀዘንም ከሆነ ታወጠዋለህ። ህዝቡ ደግሞ ስታነበው አሁን አንዳንድ ጊዜ አዳራሽ ውስጥ የሚነበብ ነገር ታያለህ፣ የሰውን ስሜት ምን ያህል ይዞት እንደሚሄድ የሚያለቅስ ይኖራል፣ ፈካ ያለ ሲሆን ደግሞ የሚስቅ የሚዝናና ይኖራል እና ሁለቱንም ይዞ የሚሄድ ነገር ሆኖ ይታየኛል። ባይዘ በልበወለድም ውስጥ የምታገኘው ነገር ከዋለ እንደውም አሁን ልክ ስናወራ ትዚያ ላይ ምንድን ነው እንደ ካራክተር ሊሆን ይችላል፣ እዛ ውስጥ ያለ አንድ ገጸ ባህሪ ሊሆን ይችላል እና ባዘንበት ጊዜ የሚናገረውን ስትሰማ የእሱ የውስጡ ስሜት መጎዳት አንባቢውንም ጭምር ይዞት የሚሄድበት አለ። አሁን ፍቅር እስከ መቃብር ላይ ታስታውስ ከሆነ በዛብህ ፊታውራሪ ልጃቸው ሊድሩ ነው ብሎ የጎጃም ነጋዴዎች ሲነግሩት ቁጭ ላል ጭንቅላቱን የሚመታው፣ ከዛ በኋላ ሰንብቶ ደብዳቤ ይጽፋል። ያ ደብዳቤ በጣም በልጅነታችን በቃላችን እናጠናው ነበር እና ሰብለ 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 ወዳጅ የመቤቴ የመዓልት ምርኩዜ ሌሊት መብራቴ ስራብ እንጀራዬ ስጠማ ወተቴ ሳዝን መጽናኛዬ ስደክም ጉልበቴ እንዲህ እያለ የሚሄደው ነገር አለው እና ያን ስሜት በጣም ትዝ ይለኛል፣ እንዴት አድርጎ አንጀታችን ይነካ እንደነበር። በመሀሉ አለ አሁን ለምሳሌ ምንድነው ተቀማው ወይኔ ድሃ በመሆኔ ዳሩ ዳኛ የለም ልተወ ግድ የለም እንዲህ እያለ የሚሄደው ነገር አለው እና ያን ጊዜ ድህነትህን እና የእሱን ድህነት የስብሰራዊ መሸሻን ባለባትነት እያሰብክ ያንተንም ስሜት የሚነካበታል። ያን ረዘም ያለ ግጥም ነው ያን በምናንብበት ጊዜ ይሰማል። የእሱ ሀዘን ድንጋጤ ወደ አንተ የሚጋባ መንፈስ አለው። ምክንያቱም ሁለቱ እንዲጋቡ ትፈልጋለህ አንተ እንደ ወጣት አንባቢ፣ የእሱ ሀዘን የአንተ ሀዘን ይሆናል እና አዲስ አለማየሁ ያንን በዛ መንገድ አቀረቡት። እኛ ደግሞ ስናነበው ደግሞ ልክ የደራሲውና ወይም ደግሞ የገጸ ባህሪውን ስሜት ትጋራዋለህ። በጣም ነው የምትጋራው እና ትክክል ይጋራል፣ ወደ አንተ ይተላልፋል፣ ጥርጥር የለውም። ሁለቱም ለምሳሌ በድርቆ ጊዜ ዋይ ዋይ ሲሉ የሚለው ጥላውን የተጫወተው የሳሌ ደጋጎ ይመስለኛል ግጥሙም ዜማውም እና ያ ነገር በቀረበበት ጊዜ የነበረውን ነገር አስበው ዘመኑን ጥላሁን ለምንድን ነው እያለቀሰ የዘፈነው ብለህ ስታስብ የነዛ ህጻናት የነዛ እናቶች አጽም ሆነው ወድቀው የሚያየው ነገር ሌላው ፈጣሪ ስለሆነ ድምፃዊውም ደራሲው የሰጠውን ዜማ አቀናበር የሰጠው እንደዛ ይዞ ስለሚሄድ ይሄኛው ደግሞ ልዩ የሚያደርገው አየህ የፈጠራው ተባባሪ ያለበት ዜማ ስታየው ግጥሙን የሚያንጎራጉረው ሰው ደግሞ አሳምሮ ሲያመጣው አንተን ጭምር ይዞ በእንባ ጎርፍ የምትታጠበት ነገር ሊመጣ ይችላል ማለት ነው እና ያን ስሜት እንድትጋራ ያደርግሃል። ወቅቱ ሲቆይ ታሪክ ይሆናል። ተመሳሳይ ታሪክ ሲመጣ ደግሞ በተመሳሳይ መንገድ ትጠቀምበታለህ ማለት ነው እና አሁንም ያለውን ትውልድ ሊነካው ይችላል።
መልካም አለማየሁ፣ እንግዲህ የስሜቱ መጋባት ጭምር አንስተሃል። በስነ ጽሁፍ ፍልስፍና አይንም የሚታይ ይልቁንም ደግሞ እንደ ገጣሚ እንድታየው በአንድ በኩል ያን በጣም ብርቱ መከራ ያለበትን ጊዜ ያን መራር ሁኔታ የመሳል ያን ስሜት ሰቅዞ የሚይዝ ሁኔታ ሌላውንም በሚጋባበትና ቀደም እንዳልከው ከዘመናት በኋላም እንኳን በሌላ መሰል ሁኔታ ውስጥ ህመሙ እንዲሰማው በማድረግ በዛ ስሜት ውስጥ ሆኖ የሚጻፍ፣ በአንጻሩ ደግሞ የጥበብ ሰው ተስፋ መስጠትንም ከዚህ ቀጥሎም ሌላ ህይወት እንዳለ የማሳየትም ጥረት አለና በሁለቱ መካከል ቀጭን መስመር ናት ያለችው። ሁለቱን ማስታረቅ የሚያስቸግር ይመስላል። እንዴት ነው አንተ እሱን የምታየው?
አዎ ልክ ነህ። ዋናው ነገር መቼም አንድ የፈጠራ ሰው እንግዲህ ከሌላው ሰው ላቅ ያለ አስቦበት የተሰጠውን መክሊቱን ወይም ደግሞ ተሰጠውን ተጠቅሞ የሆነ ነገር እንዲያደርግ የሚጠበቀው። እንዳልከው ዝም ብሎ በስሜት ብቻ ሰውን የሚነዳ ነገር መሆንም የለበትም፣ ወይም ሀዘኑን ብቻ መግለጽ የለበትም። ግን ከዛ ሀዘን ውስጥ ደግሞ የሚወጣበትን ተስፋ ነገር የሚፈነጥቅ ነገር እንዲሆን ይጠበቃል። ሰዋት ይሉሃል እኮ አለ። አሁን የውጭ ሀገር ሰዎች የሆነ ነገር ትነግራቸዋል አለ እና ምን ይሁን የሚል ነገር እኩል ይመጣ ይችላል። መርዶውን ነግረሃቸው እንድተዋቸው አይደለም፣ ወይም ደግሞ ያሉበትን ችግር ነግረሃቸው እንድተዋቸው አይደለም። ኦኬ፣ የመውጫውን መንገድ የሆነ ጭላንጭል ብርሃን፣ እንደዚህ እንደ ሻማ ብርሃን የሆነ ነገር ማሳየት አለብህ። መፈንጠቅ አለብህ። ሁኔታው እንኳን የማይፈቅድም ቢሆን አንተ እንደ አንድ የፈጠራ ሰው የተሻለ ተብለህ የምትጠበቅ ከሆነ ከዛ ህዝቡ ወይም ያ ማህበረሰብ ከዛ ካለበት መከራ የሚወጣበትን መንገድ መፈንጠቅ፣ ማሳየት፣ ማመላከት ይኖርብሃል። ያ ይጠበቅብሃል። አለዛ መርዶ ነጋሪ ነው የምትሆነው። ያማ ያውቀዋል እኮ መከራውን እኮ ያውቀዋል፣ ስቃዩን እኮ ያውቀዋል። የሚቀበለው ህዝብ ራሱ አይደል በዝሙ ላይ የሚደርሰው። ስለዚህ ከዛ የሚወጣበትን መንገድ በልጆቹ በኩል ሊሆን ይችላል፣ በተለያየ መንገድ ብቻ አንተ እንደ መፍትሄ የምትሰጠውን ነገር ከአንተ ይጠብቃል። ሙሉ በሙሉ ሊቀበለውም ላይቀበለውም ይችላል። ብቻ ከዛ ውስጥ ግን ይዞት የሚሄደው ነገር መሆን አለበት። አዳራሽ ውስጥ ከሆነ ወደ ቤቱ ይዞት የሚሄደው የሚያንሰላስለው ነገር እንደኔ እንደ ህይወት መርህ የሚቀበለው ነገር ሊሆን ይችላል። ሌላ ጊዜ ደግሞ በዕለት ተዕለት ህይወቱ ውስጥ እስኪ ለምን አልሞክርም፣ እውነት እኮ ነው፣ እውነት ሊሆን እኮ ይችላል ብሎ እንዲያስብ ልታደርገው ትችላለህ። እና ብርሃን መፈንጠቅ ወይም ደግሞ አንድ አመላካሽ ነገር የመፍትሄ ነገር መስጠት የደራሲው ስራ ድርሻም ነው ብዬ አስባለሁ። ይሄ ማዝናናት ሌላ ሌላው እንዳለ ሆኖ በእንደዚህ በሀዘን ውስጥ ወይም ደግሞ በችግር ውስጥ ያለን ማህበረሰብ ካለበት መከራ የሚወጣበትን መንገድ አቅጣጫ ፍንጭ መስጠት ይጠበቅበታል ብዬ አስባለሁ። ወይ እንዳልከው
ግሩም አለማየሁ ገብረ ህይወት፣ ገጣሚ፣ ጸሐፊ ተውኔትና ተርጓሚ፣ ስነ ግጥም መከራ በበረከተበት ዘመን ውስጥ በሚል እሳቤ ባነሳነው ጭብጥ ዙሪያ ነው ሀሳብህን ያካፈልከን። መሰል አጋጣሚ መልሰን እንድናገኝ ምክንያት እንደሚሆን ተስፋ አደርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ አሉላ። እግዜር ይስጥልኝ።
አድማጮች፣ አሁን ወደ አዲስ አበባ ይሆናል የምናቀናው።
አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉም በምሽቱ የታሪክ ማስታወሻ ዝግጅቱ አዲስ አበባ ላይ እየተካሄደ የሚገኘውን የአፍሪካ ህብረት የመሪዎች ጉባኤ ተንተርሶ
በአንድ ወቅት ከእውቁ የታሪክ ጸሐፊ ጋዜጠኛና ዲፕሎማት አምባሳደር ዘውዴ ረታ ጋር ዛሬ በህይወት የሉም ከእሳቸው ጋር ቃለ ምልልስ ባደረገበት ወቅት ካጫወቱት የወሰደውን ጨምሮ ተከታዩን አሰናድቷል።
አድማጮቼ 37ኛው ዓመት የአፍሪካ ህብረት የመሪዎች ስብሰባ በአዲስ አበባ ከተማ እየተካሄደ ነው። አምባሳደር ዘውዴ ረታ ደራሲ፣ ጋዜጠኛና ዲፕሎማት ናቸው። እኔም በአንድ ወቅት አነጋግሬያቸው በዚሁ በሬዲዮ መጽሔት አቅርቤያቸው ነበር። በህይወት እያሉ የአፍሪካ አንድነት ድርጅት እንዴት እንደተመሰረተ፣ ኢትዮጵያ ለዚህ ምን ያህል ጥረትና ድካም እንዳረገች፣ መሪዋ ንጉሠ ነገሥቱ ምን ያህል እንደደከሙ፣ ከዚሁ ጋር ደግሞ በዚሁ በዲፕሎማቲክ ሙያ ከፍተኛ እውቀት ያላቸው ኢትዮጵያውያን ጥረታቸውና ድካማቸው ምን ያህል እንደሆነ ያስረዱናል። አምባሳደር ዘውዴ ረታ ጋዜጠኛ፣ ደራሲና ዲፕሎማት ናቸው። ተፈሪ መኮንን የኤርትራ ጉዳይ የቀዳማዊ ኃይለ ሥላሴ መንግስት የሚል መጽሐፍ ጽፈዋል።
ሊካሄድ ይችለው አንደኛ የጃንሆይ ትልቅነት በአፍሪካ ላይ በጣም መጋነኑ ትልቅ ድል ሰጥቷል። ይህንን ደግሞ ለመጫወት የቻሉ እነ ከተማይቱ ትልቅ ስራ ሰርቷል። መጀመሪያ የአፍሪካ አንድነት ድርጅትን ለመመስረት የ32 ሀገሮችን መሪዎች መሰብሰብ አንድ ትልቅ ቁም ነገር ነው። እነሱ መሰብሰባቸው ከተሰበሰቡም በኋላ አንዳንዶቹ እንደው ለፎርማሊቲ እንሰብሰብ እንጂ ሌላ ቦታ ደግሞ እንደገና ተሰብስበን ጉዳዩን ማጥናት አለብን ብለው የተነሱ እንደነ ኳሜ ንኩሩማ የጋናው ነበሩ። ነገር ግን ጃንሆይ እዚህ ላይ ያን ስብሰባ ሲከፍቱ አንድ ያለ አፍሪካ የሚጠቅም መሰረታዊ ነገር ሳናቆም መለያየት የለብንም ብለው የተነሱበት ዓላማ በጣም ብዙዎቹን ሊያስተባብር ቻለ። ለምሳሌ ያ ቻርተር ከመፈረሙ በፊት ሁሉም የቤታቸው ሄደው እራት እንዳይበሉ እራት እዛው ቤተ ከቤተ መንግስት እየተሰራ እዛው ስብሰባ አዳራሽ ሰዓት እየቀረበ እንዳይወጡ እና ሁሉም አርቲክሉ አንድ ባንድ ማለት የኮንስቲቱሽኑ ወይም ደግሞ የቻርቱ ሊቀጽሉ አንድ ባንድ እየተነበበ እንዲጸድቅ ያደረጉት የእሳቸው ኃይል ነው። ይሄ መቼም እዚህ ላይ በጣም የኢትዮጵያ ታሪክ የአፍሪካ ታሪክ ሊስተው ሊዘነጋው የማይችል ትልቅ ትልቅ ስራ ነው። ሁለተኛ ደግሞ የማይግባቡትን መሪዎች በየክፍላቸው እየሄዱ በማነጋገር በማቀራረብ በማስታረቅ እና በጣም ነው የደከሙት። አብረው ከሰላሳ መሪዎቹ ጋር እዚሁ ጊዮን ሆቴል ዛሬም ጊዮን ነው የሚባለው እዛ ሆቴል ውስጥ አብረው ኖረው ያንን ነገር ለማስፈጸም የቻሉት እሳቸው ናቸው። እርግጥ መቼም አንድ ነገር ደግሞ መዘንጋት የለብንም፣ ጃንሆይ ጥሩ ጥሩ ልጆች አስተምረው አሳድገው በኤክስፔሪየንስ አዳብረው አጠገባቸው ያደረጓቸው የፖለቲካ ጥበበኞች አሉ። ለከተማ ብቻ ወደ ላይም እና ፊሉ አብቶልን የመሰለ አዋቂ አለ እና እዚህ ላይ ጥሩ ጥሩ ስራ ለመስራት ተችሏል።
አድማጮቼ ይህን አፍሪካ አፍሪካ የሚለውን ዜማ የዛሬ 61 ዓመት የአፍሪካ አንድነት ድርጅት ሲመሰረት የዛሬው የአፍሪካ ህብረት ዜማውን የደረሱት ነርሲስ ናልባንዲያን ናቸው። ቀዳማዊ ኃይለሥላሴ ኢትዮጵያ ብሔራዊ ቲያትር የተጫወቱትም የብሔራዊ ቲያትር ድምፃውያን ናቸው። ስብሰባው ከመካሄዱ አስቀድሞ ይኸው ዜማ በብሔራዊ ቲያትር ቀርቦ የአፍሪካ አንድነት ድርጅት ዋና ዋናዎቹ ትላልቅ የሚባሉት መሪዎች በተገኙበት ጥናቱ ለመሪዎች ለአጠቃላይ ጉባኤ ከመቅረቡ በፊት በብሔራዊ ቲያትር ተሰምቶ ቀርቦ ነበር። ይህንኑ ዜማ ነርሲስ ናልባንዲያን እሳቸው እየመሩ ሲከናወን ቆየ። በኋላ ንጉሠ ነገሥቱ ሌሎችም መሪዎች ናቸው ይባላል አብረው እንዴት ነው ኢትዮጵያዊ የለም ወይ ተብሎ ነርሲስን ተክተዋል ከሚባሉት የኢትዮጵያ የሙዚቃ ሰዎች አንዱ የነበረው ተፈራ አቡነ ወልድ ነርሲስን ተክቶ በበዓሉ ላይ እሱ እንዲመራ ተደርጎ እሱ እንደመራው የታሪክ ማስታወሻ ያስረዳል። በዚሁ ስብሰባ ላይ አማርኛ ቋንቋ በሚኒስትሮቹ በውጭ ጉዳይ ሚኒስትሮቹ ስብሰባ ላይ አማርኛ ቋንቋ የአፍሪካ ህብረት የስራ ቋንቋ እንዲሆን ጥያቄ ቀርቧል። ውጤቱ ወደፊት እንግዲህ ምን እንደሆነ የሚታይ ነው። ለዛሬ በዚሁ ላብቃ። የዛሬ 15 ቀን እንገናኝ። ቸርን ሰንብት።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
በመጻፍም ሆነ በመደወል መሳተፍ የምትችሉ መሆኑን ከወዲሁ እያስታወስን
ለምሽቱ ያልነውንም በዚሁ መቋጨታችን ነው።
የቀረን ቢኖር
አረ መላ መላ በሎ እስቲ መላ መላ
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና ደሩ።
Bande bare sabo, bande le bas sabo. Wat ros machau kanane, ande jate chabo malabar.
Aramala, esimala, aramala, baru mala.